Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
እንዲያው አጥሬን እየፈለጥኩ ነው። አቅም የለኝ ሆነ የሚበላ የሚባል የታጣ ጊዜ እንጨት አጥሩ ምናምን
በራያና ቆቦ ልዩ ስሙ መንደፈራ በተባለው አካባቢ ከሚኖሩ ገበሬዎች አንዷ ናቸው። በድርቁ ምክንያት የደረሰባቸውን ችግር ይናገራሉ።
መንግስት ልዩ ዝግጅት በማድረግ በመኖ አቅርቦት ከዛም ባለፈ የተወሰነ ተጋላጭ ለሆኑ የህብረተሰብ ክፍሎች የምግብ አቅርቦት በማዘጋጀት ቀርቦ ህብረተሰቡ በተረጋጋ ሁኔታ ላይ ይገኛል።
ቀጥሎ የሰማናቸው የሰሜን ወሎ ዞን የአደጋ መከላከያና የምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ያሲን ናቸው። ዝርዝሩ ከዜና በኋላ ይቀርባል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ማክሰኞ ህዳር 7 ቀን 2008 ዓ.ም ምሽት ፕሮግራም አስተናጋጆች አዳነች ፍስሐዬና
ሰለሞን ክፍሌ ነን።
መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና መሽ ዘንድ በአክብሮት እንጋብዛለን። አሁን የዓለም ዜና እናሰማለን። አንድ የኢትዮጵያ የቢራ ኩባንያ በሀገሪቱ እየሰፋ በመሄድ ላይ ያለውን የቢራ ገበያ መሰረት በማድረግ የምርቱን ይዘት ለማስፋት ሲል ከሁለት የብሪታንያ ኩባንያዎች ጋር በመተባበር አዲስ የቢራ ፋብሪካ ከፍቷል። ዳሽን ቢራ፣ ቫሳሪ ግሎባል እና ዱዌት ግሩፕ ከተባሉት የብሪታንያ ኩባንያዎች እንዲሁም ታይረት ግሩፕ ከተባለው የኢትዮጵያ ኩባንያ ጋር በመተባበር የቢራ ፋብሪካውን የከፈተው ደብረ ብርሃን ከተማ ላይ እንደሆነ ታውቋል። ዳሽን ኢትዮጵያ ውስጥ ግዙፍ ከሚባሉት የቢራ ፋብሪካዎች አንዱ መሆኑ ይታወቃል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመክፈቻውን ስነ ስርዓት መርተው ባደረጉት ንግግር የአዲሱ የቢራ ፋብሪካ መከፈት ሀገሪቱ ዓለም አቀፍ የኢኮኖሚ ልማት የማዳበር ብቃት እንዳላት ያመለክታል ብለዋል።
ቫሳሪ ጥረት has shown that companies from United Kingdom and Ethiopia
ዱዌት ቫሳሪና ጥረት የተባሉት የብሪታንያና የኢትዮጵያ ኩባንያዎች ለጋራ ብልጽግና አብረው ሊሰሩ እንደሚችሉ አሳይተዋል። እንዲህ አይነቱ መልካም ተግባር ሊገፋበት ይገባዋል።
የቢራ ኩባንያው መከፈት በኢትዮጵያ የሚታየው የቢራ ተፈላጊነት በሀገሪቱ የመካከለኛው መደብ መበራከትና የኢትዮጵያ ኢኮኖሚ ጤናማ ይዘትን ያመለክታል ብለዋል የቢራው ኩባንያ አጋሮች። ኢትዮጵያ የመጠጥ ዘርፏን ለዓለም አቀፍ መዋዕለ ንዋይ የከፈተች ቢሆንም ቴሌኮምን የመሳሰሉት ኢንዱስትሪዎች በመንግስት እጅ መሆናቸው ቀጥሏል። ባንኮችና በቀጥታ ለሸማቾች የሚያቀርቡ ቢዝነሶች ደግሞ ለውጭ ተወላጆች አይፈቀዱም።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አሜሪካ፣ ፈረንሳይና ሌሎች አጋር ሀገሮች እስላማዊ መንግስት ነኝ በሚለው ቡድን ላይ በሚወስዱት ቀጣይ እርምጃ ከበፊቱ የከፋ ጫና እንደሚደርስበት ገልጸዋል። አሸባሪው ቡድን ፓሪስ ላይ ለተፈጸሙ ጥቃቶች ኃላፊነት መውሰዱ የሚታወቅ ነው። ጆን ኬሪ ይህን የተናገሩት ከፈረንሳዩ ፕሬዚደንት ፍራንሷ ሆላንድ ጋር ተገናኝተው ጽንፈኛውን ቡድን በመዋጋት ረገድ መንግስቶቻቸው የበለጠ ስራ ስለሚሰሩበት ጉዳይ ከተነጋገሩ በኋላ ነው። በጥቃቶቹ ቢያንስ 129 ሰዎች እንደተገደሉ፣ 300 የሚሆኑ ደግሞ ጉዳት እንደደረሰባቸው ይታወቃል። የፈረንሳዩ ፕሬዚደንት በመጪው ሳምንት ማክሰኞ ዋሽንግተን መጥተው ከፕሬዚደንት ባራክ ኦባማ ጋር እስላማዊ መንግስት ነኝ የሚለውን ቡድን የመታገሉን ተግባር ስለማጠናከር ጉዳይ እንደሚወያዩ ዛሬ የወጣ የዋይት ሀውስ ቤተ መንግስት መግለጫ ጠቁሟል።
የሩዋንዳ የህግ መወሰኛ ምክር ቤት ፕሬዚደንት ፖል ካጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ.ም በስልጣን ላይ እንዲቆዩ የሚያስችል የህግ መንግስት ማሻሻያ ሀሳብን አጽድቀዋል። ምክር ቤቱ ዛሬ የተሰጠውን ድምፅ ያጸደቀው በሙሉ ድምፅ ነው። የውሳኔው ሀሳብ ብሔራዊ ውሳኔ እንዲሰጥበት ለህዝብ ውሳኔ የሚቀርብ ሲሆን በቀላሉ ድጋፍ ያገኛል ተብሎ ይጠበቃል። እድሜያቸው 58 የሆነው ፕሬዚደንት ካጋሜ ሰራዊታቸው እንደ አውሮፓ አቆጣጠር በ1994 ዓ.ም በሀገሪቱ ሲፈጸም የቆየውን ፍጅት አብቅቶ ጽንፈኛ ሁቶችን ከስልጣን ካስወገደበት ጊዜ አንስቶ በስልጣን ላይ እንደሚገኙ የሚታወቅ ነው። አሁን ባለው የሀገሪቱ ህገ መንግስት መሰረት የሁለተኛ ጊዜ ስልጣናቸው እንደ አውሮፓ አቆጣጠር በ2017 ዓ.ም ማብቃት አለበት። ይሁንና አሁን ህገ መንግስቱ እንዲሻሻል በቀረበው የውሳኔ ሐሳብ መሰረት ለሌላ የሰባት ዓመታት የስልጣን ጊዜ ለመወዳደር ይችላሉ። ከዚያ በኋላ ደግሞ ለሁለት የአምስት ዓመታት የስልጣን ጊዜ ሊወዳደሩ ይችላሉ። የሩዋንዳ የህግ መምሪያ ምክር ቤት በያዝነው ወር ቀደም ሲል የውሳኔውን ሐሳብ አጽድቋል። የሩዋንዳ ዲሞክራሲያዊ አረንጓዴ ፓርቲ የተባለው ተቃዋሚ ድርጅት የህገ መንግስቱ ማሻሻያ ለዘላቂ ሰላምና ጸጥታ ተግዳሮት ይሆናል ሲል ነቅፏል።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሩሲያ አውሮፕላን ባለፈው ወር በግብፁ የሲናይ ክልል ላይ ተበታትኖ የወደቀው በአሸባሪዎች ተግባር እንደሆነ የሩሲያ የጸጥታ አገልግሎት ኃላፊ ዛሬ አስታውቀዋል። በአውሮፕላኑ ስብርባሪዎችና ሻንጣዎች ላይ ፈንጂዎች እንደተገኙም አክለው ገልጸዋል። የፌዴራል የጸጥታ አገልግሎት ኃላፊ አሌክሳንደር በርቲኮቭ በተናገሩት መሠረት ፈንጂው በቤት የተሠራ ይመስላል። የሽብር ተግባሩን የፈጸሙትን ሰዎች ሊያስይዝ የሚችል መረጃ ላገኘ የ50 ሚሊዮን ዶላር ሽልማት እንደሚሰጥ የፌዴራሉ የጸጥታ አገልግሎት አስታውቋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ተጠያቂውን ክፍል አሳዶ ለማግኘት የቆረጡ መሆናቸውን ገልጸዋል። የሩሲያ አጋሮች ወንጀለኞቹን በመፈለግ ተግባር እንዲረዱም ጥሪ አስተላልፈዋል። ሜትሮጄት የተባለው አውሮፕላን ሻርም ኤል ሼህ ከተባለው የግብፅ የመዝናኛ ስፍራ ተነስቶ ወደ ሴንት ፒተርስበርግ ሲያመራ ሲናይ ክልል ላይ ተበታትኖ መውደቁ ይታወሳል። 224 የሚሆኑ የአውሮፕላኑ ተሳፋሪዎች በሙሉ አልቀዋል። እስላማዊ መንግሥት ነኝ ከሚለው አሸባሪ ቡድን ጋር ግንኙነት ያለው የአማጽያን ቡድን ለጥቃቱ ኃላፊነት ወስዷል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በፊሊፒንስ መዲና ማኒላ ከመሪዎቹ ጋር ተገናኝተው በተነጋገሩት መሰረት የእስያ ፓሲፊክ አጋር ሀገሮች የባህር ጸጥታ ሁኔታን በማጠናከር ተግባር ለመርዳት ዛሬ ቃል ገብተዋል። የዛሬው ጉብኝቴ የዚህ አካባቢ ባህሮች ጸጥታ እንዲጠበቅና የመርከቦች ዝውውር ነጻነት እንዲኖር ባለው የጋራ ዓላማችን ላይ ያሰምራል ብለዋል። ዋይት ሀውስ በሁለት ዓመታት ጊዜ ውስጥ የሚሰጥ የ259 ሚሊዮን ዶላር አዲስ እርዳታ እንደሚያቀርብ አስታውቋል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ ሜሪያል ሳሊናስ የእስያ ፓሲፊክ የምጣኔ ሀብት ትብብር የመሪዎች ጉባኤ ከሚካሄድባት ከፊሊፒንስ ዋና ከተማ ማኒላ ያጠናቀረችው አጭር ዘገባ አለ። ቆንጅት ታዬ ታቀርበዋለች።
የአሁኑ የፕሬዝደንቱ ጉዞ ዩናይትድ ስቴትስ ከአካባቢው ሀገሮች ጋር የንግድና የጸጥታ ትስስሯን በማጠናከር በክልሉ ያላትን ተሰሚነት ለማጎልበት የያዘችው ጥረት አካል ነው። በጉባኤው ላይ የ21 የክልላዊው ማህበር አባል ሀገሮች መሪዎች ይሳተፋሉ። ፕሬዝደንት ባራክ ኦባማ የፊሊፒንስን የባህር ኃይል በጎበኙበት ወቅት ሀገራቸው ለደቡብ ምስራቅ እስያ አጋሮቿ የማሪታይም ብቃታቸውን በዘመናዊነት ለማሳደግ እንዲረዳ የወጠነችውን በሁለት ዓመታት የሚጠናቀቅ የ250 ሚሊዮን ዶላር አዲስ እቅድ ይፋ አድርገዋል።
ይህ ጉብኝቴ የክልሉን የባህር ጸጥታና በባህሩ የመዘዋወር ነጻነትን ለማስከበር ያለንን የጋራ ቁርጠኝነት የሚመሰክር ነው።
ራሱን የእስልምና መንግስት ብሎ የሚጠራው ቡድን ፈረንሳይ ፓሪስ ውስጥ ያደረሰው የሽብር ጥቃት በዚህ ጉባኤ አጀንዳ ውስጥ ተካቷል። የአፔክ መሪዎች ስለ ሽብርተኝነትና ስለ ደቀነው ዓለም አቀፍ ስጋት የጋራ መግለጫ ያወጣሉ ተብሎ ይጠበቃል።
በመጨረሻም ከሶሪያ ስደተኞች ጋር አውሮፓ የገባ ሰው ፓሪስ ውስጥ ጥቃት ካደረሱት አሸባሪዎች መካከል አንዱ ሆኖ ከተገኘ በኋላ ስደተኞችን የመቀበሉ ጉዳይ መገደብ አለበት የሚሉትን መንግስታት የተባበሩት መንግስታት ድርጅት የስደተኞች አገልግሎት እየነቀፈ ነው። ስደተኞቹን በጥቅል ጥፋተኛ የሚያደርገው አነጋገር እጅግ አሳስቦናል ሲሉ ጄኔቫ ያለው ከፍተኛ የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር ቃል አቀባይ አስገንዝበዋል። እንዲህ አይነት ዝንባሌ ለስደተኞች ጥላቻና ፍርሃት አስተዋጽኦ ያደርጋል ብለዋል። አንዳንድ የአውሮፓ ሀገሮች ባለስልጣኖች ተጨማሪ ስደተኞችን የመቀበሉ ተግባር እንዲቆም ጥሪ አድርገዋል። ባለፈው አርብ ፓሪስ ላይ ዘግናኝ ጥቃት ከተከፈተ በኋላ ከ50 ዩናይትድ ስቴትስ ክፍለ ግዛቶች አስተዳዳሪዎች 27ና በርካታ ለፕሬዝዳንትነት የሚወዳደሩ ሪፑብሊካውያን የፕሬዝደንት ባራክ ኦባማ 10,000 የሚሆኑ ሶሪያውያን ስደተኞችን የመቀበል እቅድ እንዲቆም ወይም እንዲዘገይ ጥሪ አቅርበዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ዜናዎቹን ሰማን። ወደ ኋላ ከሚቀርቡ ዝግጅቶች ለቅምሻ
ንጋጤ ፍርሃት፣ እነዛ አካባቢዎች ብዙ የምንወጣባቸው ቦታዎች ናቸው። ለመብላት ለመጠጣት ብዙ የምንሄድባቸው ቦታዎች ናቸው እና ያው ምድለኞች ሆነን በዛ ምሽት እዛ ቦታ አልተገኘንም።
ከፓሪስ ነዋሪ ኢትዮጵያውያን አንዱ አሸባሪዎች ስላደረሱት ጥቃት ለቪኦኤ ማምሻውን ከተናገሩት የተቀነጨበ ነው።
በአሸባሪዎቹና በመሪያቸው መሀል ያለው የግንኙነት ዘዴ በጣም በጥብቅ የሚሄድ ነው። እነዚህ የሰለጠኑ ናቸው፣ የተማሩ ናቸው፣ ዝግጅት ያደረጉ ናቸው። ሄደው ሲሪያ በየቦታው ሰልጥነው ይመጣሉ፣ የመን ሰልጥነው ይመጣሉ። አላማቸውን ሲመርጡ በትልቅ ጥንቃቄ ነው የሚመርጡት። ብዙውን ጊዜ በዚህ በቃ ተግባር ላይ በሚደራጁበት ጊዜ እንደ ፈረንሳይ ያለ መንግስት በቀላሉ ሊያገኛቸውና ሊይዛቸው አይደለም።
ዶክተር ጳውሎስ ሚልኪያስ ሞንትሪያል ካናዳ የሚገኘው የኮንኮርዲያ ዩኒቨርሲቲ ፕሮፌሰር ናቸው። ስለ ሽብር ፈጠራ ከሰጡን ትንታኔ የተወሰደ ነው የሰማችሁት። በምሽቱ በስፋት ይመለሳሉ። አሁን የዕለቱ አብይ ርዕስ በራጃና ቆቦ ልዩ ስሙ መንደፈራ በተባለው አካባቢ የሚኖሩ ገበሬዎች በድርቁ ምክንያት ከደረሰባቸው ረሃብ ለማምለጥ ምግብ የሚገዙት ከብቶቻቸውን እየሸጡ እንደሆነ ይናገራሉ። በአካባቢው በአሁኑ ሰዓት እየጣለ ያለው ዝናብ ዘሩን ይመልስልናል ያሉትን እህል እንዳያበላሽባቸውም ክፉኛ ሰግተዋል። ገበሬዎች ከመንግሥት በቂ የእህል እርዳታ ካላገኘን ለከባድ የረሃብ አደጋ እንጋለጣለን ብለውም ይፈራሉ። በሰሜን ወሎ ዞን የአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ተጠሪ አቶ መሐመድ ያሲን ደግሞ በዞኑ ለ54,000 ሕዝብ የእህል እርዳታ እንደተሰጠና መንግሥት በቂ የእህል ክምችት እንዳለው ይናገራሉ። ግርማይ ገብሩ ዘግቦበታል።
በሰላም ነበር እዚህ ሀገር የተገኛችሁት?
አዎ፣ እንግዲህ ክረምቱን ለማየት
ክረምቱ የምታዩት የክረምቱ ጉዳይ አሳሳቢና አሳዛኝ ነው። በቃ ሀገራችን እንዲያም ነበረ ምራያ ሲባል ዘንድሮ ግን መለም ባርጎ እንዲያጋለጠ እና እንኳን አያችሁት ሀገራችን ለማለፍ ፈልጌ ነው። እናመሰግናለን።
እንደምን አደራችሁ? ደህና ናችሁ ወይ? ማን ልበል? እየተጫወት እንድንሄድ አብረን
እኔ ነው ስሜ ነው ንግስቴ አለሙ ቸኮላ።
ወዴት ለመሄድ ነው የቸኮል?
ቆቦ።
ይሄ የወይራ እንጨት ከየት ነው ያመጡት?
አንድ አጥሬን እየፈለጥኩ ነው። አቅም የለኝ ሆነ የሚበላ የሚባል የታጣ ጊዜ እንጨት አጥሩ ምናምን።
ክረምት እንዴት ነው ዘንድሮ?
የለም ክረምት የለም።
ኑሮስ እንዴት ነው? በአጠቃላይ ኑሮአችሁ እንዴት ነው?
ኑሯችን ማዘን ብለን ነው እንጂ ያለ ነው ምን አለ። እንግዲህ ዝናብ አሁን ሰጠን፣ እንዘራለን፣ እንበላለን። አዎ አዝመራ ቀረብን
እና ተርባችኋል ማለት ነው? ተርባችኋል?
እየፈራን ነው መጣብን እያልን ነው መጣብን። አይ ብንራብም ቅሉ አይ ስንት ራብ አሳልፈናል። ክረምቱ ወርፋል። ዝሩዝሩ
ካሁን በፊት ከዚህ የባሰ ረሃብ ያውቃሉ?
በ77
ነበሩ እዚያ አካባቢ?
አዎ ነበርኩ።
እንዴት ነበረ?
77ማ ቅንጨ ይመጣልናል ልጅ ልናስመርጥ እያልን መንገድ ገብተን።
ልጅ ማስመረጥ ማለት ምንድን ነው?
እንግዲህ ልጆቹን አይተው ሲያበቁ የከሳሉ ስጥት ያደርጉና ነው። አዎ ተቀብለን ልጆቻችን ነገር ቤታችን።
ዘንድሮስ እንዴት ነው?
አይ ዘንድሮ በጣም እስተ ይህ አይደለም ተመስገን ነው። ግን መጣብን ብለን እየፈራን ነው።
እንግዲህ በአማራ ብሔራዊ ክልላዊ መንግስት በሁለት ወረዳዎች በራያ ቆቦና በሀብሩ ወረዳ ተዘዋውሬ ገበሬዎችን አነጋግሬያለሁኝ። አሁን ደግሞ ወደ ወልዲያ ከተማ መጥቻለሁ። በሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ተጠሪ ጽህፈት ቤት ውስጥ ነው ያለሁት።
መሐመድ ያሲን ይባላለሁ። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ ነኝ።
አሁን የዝናብ እጥረት ያጋጠማቸው ወረዳዎች ተለይተው ይታወቃሉ?
በአንኛነት አራት ቆላማ አካባቢ ያሉ ወረዳዎች አብሩ፣ ጉባላፍቶና ራያ ቆቦ ወረዳዎች ላይ እንደም ደግሞ ዳውንት ወረዳ ቆላማ ቀበሌዎች ላይ ጎላ ባለ ሁኔታ ድርቁ ወይንም የዝናብ እጥረቱ ተጽዕኖ ያሳደረበት ሁኔታ ነው ያለው። ከነዚህ ወረዳዎች ወደ 49 ቀበሌዎች በሚሆኑ ላይ የተወሰነ የድርቁ ሁኔታ ተጋላጭነቱ የጨመረበት ሁኔታ ነው የሚስተዋል።
በቂ የሆነ ዝግጅት አድርጋችሁ ነበር ከመጀመሪያ ጀምሮ?
በመሰረቱ የአየር ንብረት ለውጡ በተለይ የዝናብ መቆራረጥና የዝናብ መቀነስ ቢኖርም ቀደም ሲል የተሰሩ የልማት ስራዎች በተፈጥሮ ሀብት ልማት፣ በሰብል ልማት እንዲሁም ህብረተሰቡን አስተባብሮ በውሃ ማሰባሰብ ስራዎች የተሰሩ ስራዎች ህዝቡ ቀደም ሲል በአደጋ በቀላሉ ሊጋለጥ የማይችል ቁመና ላይ በመገኘቱ በሰው ላይ የደረሰው እስካሁን ጉዳት የለም። ሰኔና ሐምሌ አካባቢ በእንስሳት ላይ የተወሰነ ተጽዕኖ አሳድሮ ነበር። ያንንም ለመከላከል መንግስት ልዩ ዝግጅት በማድረግ በመኖ አቅርቦት ከዛም ባለፈ የተወሰነ ተጋላጭ ለሆኑ የህብረተሰብ ክፍሎች የምግብ አቅርቦት በማዘጋጀት ቀርቦ ህብረተሰቡ በተረጋጋ ሁኔታ ላይ ይገኛል።
አሁን የምግብ አቅርቦቱ የት አካባቢ ነው የሚሰጠው? አሁን ለሁሉም ተዳርሷል ብላችሁ ታምናላችሁ? በቂ ክምችት ሳላቸው አሁን
የምግብ አቅርቦት የምናደርገው በመደበኛነት የበልግና የመኸር የሰብል ግምገማዎችን በማካሄድ ነው። በአምስት ወረዳዎች ላይ የምግብ አቅርቦት እየተካሄደ ይገኛል። አሁንም በደረሰው የዝናብ ክረምቱ የዝናብ ችግር ምክንያት በመኸር ተጋላጭ ሊሆኑ የሚችሉ የህብረተሰብ ክፍሎችን በመለየት በአስቸኳይ የምግብ እርዳታ እየቀረበ ያለበት ሁኔታ ነው ያለው። የህዝቡ ቁጥርም ሲታይ በመኸር አሁን ተጋላጭ የሆኑ በአራቱ ወረዳዎች ወደ 54,000 ለሆነ ህብረተሰብ ክፍል የምግብ አቅርቦት እየቀረበ ነው የሚገኘው። አሁን በአስተማማኝ ሁኔታ ክምችትም ያለበት ሁኔታ ነው ያለው።
አቶ መሐመድ ያሲን በጣም ነው የማመሰግኖት።
አመሰግናለሁ።
አሁን ደግሞ ወደ ትንታኔ ክፍለ ጊዜ እናልፋለን። ባለፈው አርብ በፓሪስ የደረሰውን የሽብር ጥቃት ከፈጸሙት አጥፍቶ ጠፊዎች አንዱ የሶሪያ ፓስፖርት የያዘና ባለፈው ወር ግሪስን በጀልባ አቋርጠው ወደ ፈረንሳይና ሌሎች የአውሮፓ ሀገሮች ከዘለቁት ስደተኞች አንዱ መሆኑ ታውቋል። ይህን የምርመራ ውጤት ተከትሎም ቀድሞውኑ በስፋት እያነጋገረ የቆየውን ከቅርብ ወራት ወዲህ ወደ አውሮፓ በከፍተኛ መጠን በመጉረፍ ላይ ያሉትን ስደተኞች አስመልክቶ የተጋጋለ ክርክር ቀስቅሷል። ሄንሪ ሪግዌል ከለንደን ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
የፈረንሳይ አቃቢያነ ሕግ በትላንትናው ዕለት ይፋ እንዳደረጉት ከፓሪሱ የፈረንሳይ ብሔራዊ እግር ኳስ ስቴዲየም አቅራቢያ ራሱን ያፈነዳው አጥፍቶ ጠፊ የሶሪያ ዜጋ መሆኑ የታመነው አህመድ አልሙሐመድ ነው። የተጭበረበረ መሆኑ የተነገረለት ፓስፖርቱም አስከሬኑ ካረፈበት ስፍራ አቅራቢያ ተገኝቷል። ቁጥራቸው 70 ከሚደርስ ሰዎች በግሪኳ የሌሮስ ደሴት በደረሱበት ወቅት የኢሚግሬሽን ባለሥልጣናት የወሰዱት የጣት አሻራ የእርሱ መሆኑም በምርመራ ተረጋግጧል። በቅርቡ በሚካሄደው የግዛቶች የምርጫ ውድድር አብላጫ ድምፅ እንደሚያገኙ የተተነበየው ቀኝ ዘመሙ የፈረንሳይ ብሔራዊ ፓርቲ መሪ ማሪን ሊፔን ፈጥነው አስተያየት ከሰጡት ውስጥ አንዱ ናቸው።
La dissémination de ces migrants dans les villages, dans les villes en France
ከተለያዩ አገሮች ፈልሶ የመጡ ሰዎች በፈረንሳይ መንደሮችና ከተሞች መፍሰስ የሰውን ዝውውርና እንቅስቃሴ ተጠቅመው አድብተው ጥቃት ሊያደርሱብን የሚያውጠነጥኑ ሰዎች ይኖራሉ የሚለውን ስጋት ያጭራል ነው ያሉት ለፔን። አክለውም ጥቃቶቹ በዋና ከተማችን ብቻ ሳይሆን በሌሎች የፈረንሳይ ከተሞችም ጭምር ሊደርሱ ይችላሉ ነው ያሉት። በዚህ የአሸባሪዎች ጥቃት ስጋት ሳቢያ ፖላንድ ከተለያዩ አገሮች ፈልሰው የመጡት እነኚህ ስደተኞች የሚሰፍሩበትን ሁኔታ አስመልክቶ በአውሮፓውያን ከተደረሰው ስምምነት ልትወጣ የምትችል መሆኗን ነው ያስጠነቀቀችው። የአውሮፓ ፓርላማ ፕሬዚዳንት ማርቲን ሹልዝ በበኩላቸው ይህን ጥገኝነትና ከለላ ፍለጋ ወደ አውሮፓ የፈለሱ ሰዎች ጉዳይ ከሽብር አደጋና ስጋት ጋር የማገናኘቱ አዝማሚያ ስህተት መሆኑን በመጠቀም አስጠንቅቀዋል።
Die fliehen vor dem gleichen dramatischen Terror, den wir jetzt erleben, der dort alltag.
ጥገኝነት በመሻት የመጡትን በዚህ ወንጀል የጉዳቱ ሰለባ የሆኑትን ለደረሰባቸው በደል ተጠያቂ ከማድረግ የሚቆጠር ነው። ያ የመጨረሻው እኛ ፈጽመን ልንገኝ የማንችልበት ነገር ነው።
የኤዥያ ፓሲፊክ ተቋሟ የጸጥታ ጉዳዮች ተንታኝ አዣን ጎሃል የፓሪሱ አሰቃቂ እልቂት ፈጻሚዎች የአውሮፓ ዜግነት ያላቸው ናቸው እኮ ይላሉ።
If ISIS really wants to carry out attacks in the West, they don't need to import terrorism through refugees.
What we need now is
ISIS በምዕራቡ ዓለም የሽብር ጥቃቶችን ማድረስ ከፈለገ ሽብርን ፈልሰው በመጡ በስደተኞች አማካይነት ማጓጓዝ አስፈልጋቸው ከገዛ ማህበረሰባችን ውስጥ መመልመል ይችላሉ።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጓሪ ቫ ጉሌክ ደግሞ ይሄ በስሜት የሚሰጥ ምላሽ አይበጅም ሲሉ ያስተነቅቃሉ።
What we need now is leadership in keeping us safe without harming violating the human rights.
አሁን የሚያስፈልገን የኛን ከለላ የሚሹ ሌሎች ሳይጎዳ አለያም ሰብአዊ መብታቸውን ሳይጥስ ደህንነታችንን የሚያረጋግጥ አመራር ነው። አሳዛኙ ነገር በዚህ የሚወነጀሉ ሰዎች ይህንኑ መሰል የሽብር ምግባር የኃይል ጥቃቶችና አሰቃቂ በደሎች ሸሽተው የመጡ መሆናቸው ነው።
ከሶሪያና ከሌሎች አካባቢዎች እየፈለሰ ወደ አውሮፓ በሚጎርፈው ቁጥሩ እጅግ የበዛ ህዝብ ጉዳይ ሳቢያ ከተፈጠረው ውጥረት ለማትረፍ የሚሻ የሚመስለው እስላማዊ ጽንፈኛ ቡድን አይሲስ የአህመድ አልሙሐመድ ማንነት ፈጥኖ የሚደረስበት መሆኑንም አስቀድሞ ያሰበውና የፈለገውም ይመስላል ሲሉ ትንታኔ ያቀረቡ የደህንነት ጉዳይ አዋቂዎች ግምታቸውን ሰንዝረዋል።
ወደ መጨረሻው የትንታኔ ርዕስ እናልፋለን። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR አሸባሪዎች ፓሪስን በማጥቃታቸው የጦርነት ሰለባ የሆኑ ስደተኞችን ላለመርዳት ምክንያት እንዳይሆን ጥሪ አቅርበዋል። ሊሳ ሽላይን ጄኔቫ ከሚገኘው የድርጅቱ ዋና ማዕከል የላከችውን ዘገባ ትዝታ በላቸው ታቀርባለች።
አብዛኞቹ ወደ አውሮፓ የሚነግዱ ሰዎች ከጦርነት ህይወታቸውን ለማዳን የሚሸሹ ናቸው ብሏል የመንግስታቱ የስደተኞች መርጃ ድርጅት UNHCR። አሸባሪዎች አይደሉም፣ ሌላ የተለመደ የመጓጓዣ ዘዴ ስለሌላቸው ህይወታቸውን ለአደጋ በማጋለጥ የአውሮፓ ባህር ጠረፍ ላይ ለመድረስ ልዩ ልዩ ያልተለመዱ መንገዶችን የሚጠቀሙ ተሰዳጆች እንጂ ብሏል ድርጅቱ። የUNHCR ቃል አቀባይ መለሳ ፍለሚንግ አብዛኞቹ የሶሪያ ስደተኞች በፓሪስ ላይ ጥቃት ከጣሉት አይነት ኢሰባዊ አሸባሪዎች የሚሸሹ ናቸው ይላሉ።
I think it's clear that a world that welcomes Syrians can actually defeat extremism.
ለዓለም የሶሪያ ስደተኞችን መቀበል እነዚህን አክራሪዎች እንደማሸነፍ እንደሚሆን ገምታለሁ። በተለይም ሶሪያውያንን በአጠቃላይ ሙስሊሞችን አልፈልግም አላስተናግድም የሚል ዓለም እንዳይሲስ ያሉትን አክራሪዎች ለማጠናከር ለፕሮፓጋንዳ ፍጆታ ይውላልና።
በርካታ የአውሮፓ ህብረት ሀገሮች የፖለቲካ ጥገኝነት ጠያቂዎችን አንቀበልም ይላሉ ነው። 160 ሺህ ስደተኞችን በ28ቱ የአውሮፓ ህብረት ሀገሮች ውስጥ ከፋፍሎ ለማስፈር የወጣው ቅድ እንዲቆይ እየጠየቁ ነው ተብሏል። የፓሪስ ጥቃትን ተከትሎ አያሌ የዩናይትድ ስቴትስ ክፍለ ግዛት አስተዳዳሪዎችም የሶሪያ ስደተኞችን እንደማይቀበሉ እያሳሰቡ ነው። የተባበሩት መንግስታት የስደተኞች መርጃ ድርጅት ቃል አቀባይ ሊሳ ፍለሚንግ በግሪክና በኢጣሊያ የስደተኞች መቀበያ በር አገሮች በትክክል የሚሰራ የስደተኝነት ማጣሪያና የመዝገባ ሂደት ስራ ላይ እንዲውል ድርጅቱ ቀደም ብሎ ሲወተውት ነበር ብለዋል። ስደተኞች በአንድ አገር እንዲሰፍሩ የሚደረገው ትክክለኛ የሆነ የማንነት ማጣሪያ ሂደት ከተጠናቀቀ በኋላ ነው ብለዋል።
Certainly things would have been made much more difficult, and also, you know, there are obviously a lot of fake passports.
እርግጥ ነው ብዙ የተጨበረበሩ ፓስፖርቶች እየተሰራጩ ስለሆነ ሁኔታዎች ከዚህ የከፉ ሊሆኑ ይችላሉ። ይህም ያሸባሪዎቹ የወንጀል መረብ አካል ስለሆነ ለይቶ ማወቅ የሚቻለው በረቀቀ የምርመራ ዘዴ ብቻ ነው።
ስለዚህ ይላል የተባበሩት መንግስታት የስደተኞች መርጃ ድርጅት፣ ስለዚህ ለሶሪያ ስደተኞች በአፋጣኝ ህጋዊ መተላለፊያ መንገድ እንዲዘረጋና በሰፈራ ፕሮግራም አማካይነት ሰብአዊ ጥበቃ እንዲደረግላቸው እርምጃ መወሰድ አለበት ብሏል። እንዲህ አይነቱ እርምጃ አሁን ስደተኞች አማራጭ በማጣት የሚወስዱትን አደገኛ ጉዞና የህገወጥ አዘዋዋሪዎችንም በዚህ ሰብአዊ ቀውስ መጠቀም የሚያስቀር ይሆናል ብሏል ድርጅቱ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዳነች ፍሳዬ ነን።
እስከ ምሽቱ 4 ሰዓት ከእናንተ ጋር እንቆያለን። አሁን አጠር አጠር ያሉ ዜናዎችን ካዳነች።
አንድ የኢትዮጵያ የቢራ ኩባንያ በሀገሪቱ እየሰፋ በመሄድ ላይ ያለውን የቢራ ገበያ መሰረት በማድረግ የምርቱን ይዘት ለማስፋት ሲል ከሁለት የብሪታንያ ኩባንያዎች ጋር በመተባበር አዲስ የቢራ ፋብሪካ ከፍቷል። ዳሽን ቢራ፣ ቫሳሪ ግሎባል እና ዱዌት ግሩፕ ከተባሉት የብሪታንያ ኩባንያዎች እንዲሁም ጥረት ግሩፕ ከተባለው የኢትዮጵያ ኩባንያ ጋር በመተባበር የቢራ ፋብሪካዎችን የከፈተው ደብረ ብርሃን ከተማ ላይ እንደሆነ ታውቋል። ዳሽን ኢትዮጵያ ውስጥ ግዙፍ ከሚባሉት የቢራ ፋብሪካዎች አንዱ መሆኑ ይታወቃል። የሩዋንዳ ህገ መንግስት መወሰኛ ምክር ቤት የሩዋንዳ የህግ መወሰኛ ምክር ቤት ፕሬዚደንት ፖል ካጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ.ም በስልጣን እንዲቆዩ የሚያስችል የህገ መንግስት ማሻሻያ ሐሳብን አጽድቋል። ምክር ቤቱ ዛሬ የተሰጠውን ድምጽ ያጸደቀው በሙሉ ድምጽ ነው። የውሳኔው ሐሳብ ብሔራዊ ውሳኔ እንዲሰጥበት ለህዝበ ውሳኔ የሚቀርብ ሲሆን በቀላሉ ድጋፍ ያገኛል ተብሎ ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አሜሪካ፣ ፈረንሳይና ሌሎች አጋር ሀገሮች እስላማዊ መንግስት ነኝ በሚለው ቡድን ላይ በሚወስዱት ቀጣይ እርምጃ ከበፊቱ የከፋ ጫና እንደሚደርስበት ገልጸዋል። አሸባሪ ቡድን ፓሪስ ላይ ለተፈጸሙት ጥቃቶች ኃላፊነት እንደወሰደ የሚታወቅ ነው። የሩሲያ አይሮፕላን ባለፈው ወር በግብፁ የሲናይ ክልል ላይ ተበታትኖ የወደቀው በአሸባሪዎች ተግባር እንደሆነ የሩሲያ የጸጥታ አገልግሎት ኃላፊ ዛሬ አስታውቀዋል። በአይሮፕላኑ ስብርባሪዎችና ሻንጣዎች ላይ ፈንጂዎች እንደተገኙ አክለው ገልጸዋል። የፌዴራል ጸጥታ አገልግሎት ኃላፊ አሌክሳንደር በርቲንስኮቭ በተናገሩት መሰረት ፈንጂው በቤት የተሰራ ይመስላል።
አዳነችን ለዜናዎቹ አመሰግናለሁ። አድማጮች፣ ወደ ሁለተኛው አጋማሽ ቅንብሮቻችን በሙዚቃ እንሸጋግራለን። ጀሚላ በአህመድ አማን።
Ya Jamila, Jamila, Ya 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 Jamila,
Ya Jamila, Ya Jamila, Ya Jamila, Ya Jamila, Ya Jamila, Ya Jamila, Ya Jamila, mama azakai modade kamde mama ene watare kish kamde mama lgalagalende kamde mama ayasasbenyim kamde mama yegwan kwachnege kamde mama yechalku tendeye kamde mama yagwa panalfege
Kotu kotu sili shanchim bayu nana Pura maile aswaan tenaka Pura maile sakwaan penaka Pura maile kala toa kentanya Pura maile aswaan auzimanya Thank you.
kam silina kana gabiye matto mata mata lewos bisbaliye kan ton machine takal dababiye alkan alkan dukane.
በሙዚቃው እንደተደሰታችሁ ተስፋ አደርጋለሁ። የተከበራችሁ አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ወደ ቀዳሚው ርዕስ ስናልፍ የእስላማዊ መንግስት ቡድን ሽብርተኞች እንቅስቃሴዎቻቸውን ከኢራቅና ከሶሪያ ውጪ የሚያስፋፉበትን አዲስ ስልት እያወጡ ናቸው ሲሉ የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ ዳይሬክተር ዛሬ አስታውቀዋል። በሌላ በኩል ደግሞ የሽብር ድርጅቶችና መረቦች ተፈጥሮና የንቅስቀሳዎቻቸው አይነት ለሚያደርሷቸው ጥቃቶች የተመቸ ሁኔታ እንደሚፈጥርላቸው በሽብርና ባለም አቀፍ ግንኙነቶች ላይ የሚሰሩት ኢትዮጵያዊ ተመራማሪ ፕሮፌሰር ጳውሎስ ሚልኪያስ ለቪኦኤ በሰጡት ትንተና አብራርተዋል። ፓሪስ ውስጥ የሚገኙ ኢትዮጵያውያን ያለፈው አርብ የሽብር ጥቃቶች ከተካሄዱባቸው አካባቢዎች በየትኛውም ስፍራ መቼም ሊገኙ ይችሉ እንደነበር አንድ እዚያው ያሉ ኢትዮጵያዊም ገልጸውልናል። ሰሎሞን አባተ ተከታዩን አዘጋጅቷል።
የእስላማዊ መንግስት ቡድን የአይሲል የግድያ መስኮች ከእንግዲህ ኢራቅና ሶሪያ ብቻ አይደሉም ብለዋል የአሜሪካው የስለላ ድርጅት ሲአይኤ ዳይሬክተር ጃን ብሬናን። ዳይሬክተሩ ዛሬ ዋሽንግተን በሚገኘው የዓለም አቀፍና ስልታዊ ጥናቶች ተቋም ውስጥ ሲናገሩ እነዚያ የአይሲል ሽብር አድማሶች በሶሪያና በኢራቅ አካባቢና አቅራቢያ ያሉ ሀገሮች ብቻም እንዳልሆኑ በአጽንኦት አስገንዝበዋል።
ISIL has developed an external operations agenda that is implementing with lethal effect.
አይሲል ለግድያ የሚጠቀምበትን የውጭ አጀንዳውን ተግባራዊ ያደረገ ነው። በአይሲል የተደቀነው ክስተት ዓለም ታይቶ በማይታወቅ ሁኔታ እንዲተባበርና ጥረቱን እንዲያቀናጅ ያስገድዳል። ትብብሩ በመረጃ ልውውጥ፣ በጋራ የሚካሄዱ እንቅስቃሴዎች፣ በሕግ አፈጻጸም፣ በወታደራዊ ዘመቻዎች፣ በዲፕሎማሲ መስኮች መጠናከር ያለበት ነው። አይሲል የፈጠረው ስጋት እንዲህ አይነቱን ምላሽ ይጠይቃል።
የፓሪስ ጥቃት ለብዙ ወራት ሲቀናበር የቆየ እንደሆነ በግልጽ ይታያል ያሉት ብሬናን ሰሞኑን ቤይሩት ውስጥ የተካሄደውን ጥቃት፣ ሲናይ በረሃ ውስጥ 224 መንገደኞችን አሳፍሮ በመብረር ላይ የነበረውን የሩሲያ አይሮፕላን አደጋ የመሳሰሉ ጥቃቶችን ጠቃቅሰዋል።
And while we await confirmation of culpability for those tragedies, they each bear the hallmarks of terrorism.
የነዚህን አሳዛኝ አደጋዎች አድራሾች ፍንጮችን ለማረጋገጥ እየጠበቅን ቢሆንም በሃይማኖት ሽፋን የወደቀ ምግባር የሚያራምዱት ሰው ጠል ነፍሰ ገዳዮች ስብስብ የሆነውን ድርጅት የአይሲልን አሻራዎች ሽታ የያዙ ናቸው።
ዩናይትድ ስቴትስ በአይሲል የተደቀነውን ስጋት አጣጥላ እንደማታየው ብሬናን አስታውቀዋል። ይህ በእንዲህ እንዳለ ያለፈው አርብ አደጋ በደረሰ ጊዜና ከዚያም ወዲህ ፈረንሳይ ውስጥ የሚኖሩ ኢትዮጵያውያን የሚገኙበትን ሁኔታ ለመጠያየቅ እየሞከርን ነው። ለዚህ ምሽት አንዱን አግኝቼ አነጋግሬያለሁ።
ፓሪስ ነበርኩኝ። የኳስ ማታ ምሽት ስለነበረ ጓደኞቻችን ቤት ተሰብስበን ኳስ እያየን ነበር።
የጀርመንና የፈረንሳይን ጨዋታ ማለት ነው?
የጀርመንና የፈረንሳይን ጨዋታ።
ምን ያህል ትርቁ ነበር ችግሩ ከተፈጠረባቸው አካባቢዎች?
ሬስቶራንት ቁጭ ብሎ ከተገደሉ ሰዎች ከሬስቶራንቱ 20 ደቂቃ አካባቢ ነበር።
እንዴት ሰማችሁ ሁኔታው መፈጠሩ?
በአጋጣሚ ያው ኳስ እያየን ሌላም ኢንተርናሽናል ጌም ስለነበር ቢቢሲ ላይ ውጤት ለማየት ቢቢሲ ላይ ልክ ስንሄድ ነው በአጋጣሚ ሰበር ዜናው ያየ ነው። ያው ከዛ በኋላ አትሞስፌሩም ተለዋወጠ። ሰው ሁላ ቤተሰብ ጋር ጓደኛ ጋር መደወል።
ወጣችሁ ነበረ ከቤት ከዛ በኋላ?
ኖ ከዛ በኋላ ሰውም ደንግጦ ነበር። ፖሊስም የሰጠው መልእክት ከቤት እንዳንወጣ ስለነበር በነበርንበት ቦታ ነቀረን።
ምን ተሰማችሁ ለመሆኑ ያ ዜና ሲሰማ?
ድንጋጤ፣ ፍርሃት። እነዛ አካባቢዎች ብዙ የምንወጣባቸው ቦታዎች ናቸው፣ ለመብላት ለመጠጣት ብዙ የምንሄድባቸው ቦታዎች ናቸው። እና ያው እድለኞች ሆነን በዛ ምሽት እዛ ቦታ አልተገኘንም
እንጂ ልትገኙ ትችሉ ነበር በማንኛውም አጋጣሚ ማለት ነው።
አዎ አዎ፣ እሱ ነው የሚያስፈራው የበለጠ። ምክንያቱም ያው ኮንሰርት ቦታ ነው፣ ስቴዲየም ነው፣ ሬስቶራንት ነው። ስለዚህ ማንኛውም ሰው ሊያልፍበት የሚችሉ ቦታዎች ናቸው።
እንዴት ነው የፈረንሳይ አሁን በእነዚህ ዓመቶች ውስጥ የተለዋወጠ የምታዩት ነገር አለ? የፈረንሳይ የኑሮ ሁኔታ፣ ደህንነቷ፣ የሰው ግንኙነት የተቀያየረ ነገር አለ በፊት ከነበረው?
ጀንዋሪ ላይም የነበረው ጥቃት፣ አሁንም በሚፈጠረው ጥቃት ሰው በተቻለ መጠን ለዚህ ጥቃቶች መመለስ የሚፈልገው ኑሮውን በተቻለ መጠን ኖርማል በሆነ ሁኔታ እየኖሩ ለማሳየት ስለሆነ ይሄን ያህል ለውጥ አላየንም። ያው ነገሮች አርብ የተፈጠሩት ጥቃቶች ሴኪሪቲ ዋይዝ የሚለውጡ ነገሮች ይኖራሉ። ትራንስፖርት ላይ ለምሳሌ ወታደሮች በብዛት እናያለን፣ ፖሊሶች፣ ሴኪሪቲ ቼክ በየቦታው በየመስሪያ ቤቱ ሞር ሴኪሪቲ ቼክ አለ።
ፍተሻዎች የመሳሰሉ ነገሮች ማለት ነው።
ፍተሻዎች አሉ። በየባቡር ጣቢያው ለምሳሌ ፖሊስ ብቻ ሳይሆን ወታደር ነው ለሴኩሪቲ የሚዞሩት።
እዛ የሚኖሩ የውጭ ሰዎችና የአገሬው ነባሩ ፈረንሳዊስ እንዴት ነው ግንኙነታቸው? በስደት የሚኖሩ ወይም በትምህርት ወይም በስራ ከሌላ ሀገር መጥተው እዛ የሚኖሩ ሰዎች ምንድን ነው የሚያስቡት ፈረንሳውያን?
እንዴት መሰለ እንደዚህ ጀነራላይዝ አድርጌ መናገር ይከብደኛል። የኔን ኤክስፒሪየንስ ግን ልነግርህ የኔን ኤክስፒሪየንስ ላጫውት እችላለሁ። እኔ ያው ለትምህርት ነው የመጣሁት እዚህ ሀገር። ከዛ በኋላ ትምህርት ከጨረስኩ በኋላ ስራ ጀምሬ ነው የምኖረው። ስለዚህ ከዚህ ሀገር ከፈረንሳዮች ጋር ያለኝ ግንኙነት ጥሩ ነው ብዬ ገምታለሁ። ከዛ በኋላ ሌላ ሰው ብትጠይቅ ግን እንደዚህ አይነት ከከተማው ወይ ከሀገሪቷ ሶሳይቲ ጋር በደንብ ካልቸር ዋይዝ ኢንተግሬት ያላረገ ሰው እነሱ መጥፎ ስሜት ሊሰማቸው ይችላሉ። ግን ፐርሰናሊ እኔ ይህን ያህል ችግር አለ ብዬ የምገምተው ነገር የለም።
ፈረንሳይ ላይ እንደዚህ አይነት ጥቃት መፈጸሙ በነጻው ዓለም ላይ ሊጥል ይችላል ብሎ የሚያስቡት ነገር አለ? አሁን ከሚታየ ሁኔታ
የአርብ ጥቃት ለየት የሚያደርገው ነገር ከሌሎቹ ጥቃት አይሁዶችን ለማጥቃት አይደለም፣ አረቦችን ለማጥቃት አይደለም፣ ጥቁሮችን ለማጥቃት አይደለም፣ ማንኛውንም ሰው ለመግደል የተነሱ አይነት ሰዎች ስለሆኑ እሱ የበለጠ ህዝቡ ላይ የሴኩሪቲ ፍርሃት ይፈጥራል። ፓሪስ የተፈጸሙት ነገሮች ነገ ለንደን ሊፈጠሩ ይችላሉ ወይም ኒውዮርክ። ስለዚህ በተቻለ መጠን ሰው የሚጠነቀቅ ይመስለኛል። ከዛ በተረፈ ይህን ያህል ለውጥ ይኖራል ብዬም አልገምትም።
ስንት ኢትዮጵያውያን አሉ ፓሪስ ውስጥ የሚኖሩ? እንደው በግምት የሚታወቅ ነገር ካለ
ቁጥር ዋይዝ ልነግርህ አልችልም። ያው የሚገርመው ነገር እንደ ኢትዮጵያዊ ፓሪስ ነዋሪ ኖርማሊ እንደዚህ አይነት ከባድ ጥቃት ሲኖር ኤምባሲ ደውሎ ቼክ ያደርጋል። እድለኛ አልነበርንም፣ ኤምባሲያችን አለ ወለም፣ ግን እሱ ምን ችግር የለውም። በጣም ትልቅ ኮሚኒቲ የለም ከለንደን ጋር ስናመዛዝነው ወይ ፍራንክፈርት አኳያ።
እሺ፣ ስለዚህ የኢትዮጵያ ኤምባሲ ስለ ሁኔታችሁ ስለምናችሁም ብዙ የጠያየቀው ነገር የለም ማለት ነው?
ኖ።
እውነት ፓሪስ ያለው የኢትዮጵያ ኤምባሲ ስለ ዜጎቹ ጉዳይ ምን እያደረገ ይሆን? ለመጠየቅ ወደ ኤምባሲው ደውዬ ነበር። የፕሬስም ይሁን የሕዝብ ዲፕሎማሲ ባለሥልጣናትን ማግኘት አልቻልኩም። መልእክት ሪሴፕሽኒስት ዘምንዳኑር ያለሁ ጥያቄዎቼን በኢሜይልም ልክ ያለሁ መልስ ካገኘሁ ወደ እናንተው ይዤ መለሳለሁ። ለመሆኑ ይህ የሽብር አድራጎት እንዲህ የተስፋፋውና በተለይ የዲሞክራሲ ምልክት የሆኑትን ያደጉ ሀገሮች እያጠቃ ያለው በሥርዓቱ ድክመት ወይስ በሽብር ቡድኖቹና መረቦቻቸው ጥንካሬ? ሞንሪያል ካናዳ የሚገኘው ኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ክፍል ፕሮፌሰር የሆኑት ዶክተር ጳውሎስ ሚልኪያስ የዘመኑን ሁኔታ እንዲተነትኑልኝ ጠይቄያቸዋለሁ። ሁለተኛው ያይላል ይላሉ ፕሮፌሰር ጳውሎስ።
እነዚህ ጂሃዲስቶቹ ሲነቃነቁ ዘዴ አላቸው። ዘዴያቸው በጣም የተራቀቀ ነው እና በቀላሉ የሚመታ አይደለም። በዚህ ምክንያት ነው ብዙ ሰዎች እንዴ በአንድ ዓመት እንኳ ሳይሞላ እነሱ ምን ሲያደርጉ ነበር እስካሁን ድረስ እንዴት ለማክሸፍ አልቻሉም የሚሉት ችግራችን ስላላወቁ ነው። ለምሳሌ ዘዴያቸው ሳይታወቁ ከአንዱ ሀገር ወደ ሌላው ሀገር መሸጋገር ነው። ከፈረንሳይ ሀገር ሁሉ ወደ መካከለኛ ምስራቅ ሄደው ሲሪያ ሄደው ተዋግተው የተመለሱ አሉ። ደግሞ መርሳት የሌለብህ ምንድን ነው፣ ፈረንሳይ ዴሞክራሲ ሀገር ዴሞክራሲ ያለበት ነው፣ ህዝበ መንግስት ያለበት ሀገር ስለሆነ ዝም ብሎ በገፍ ሰውን ይዘው እስር ቤት አስገብተው እንትን የሚያደርጉ አይደለም። አሁን አሜሪካን እንኳ በዚህ በጓንታናሞ አስሮ ብዙ ጥያቄ ውስጥ አስገብቶ ሞክሯል እንትን ለማድረግ ከዚህ ከ911 ሽብር በኋላ
ከመስከረም 94
በዛ ኤግዛክትሊ። ያው እና ይሄንን የማያደርጉ በዴሞክራሲ የሚያምኑ ደግሞ ታውቃል የእነሱ አብዮት በ1789 የተደረገው ራሱ ሰው ልጅ እኩልነት በዚህ ሁሉ ላይ ተመሰረተ ስለሆነ
የፈረንሳይ አብዮት ማለት ነው።
አዎ፣ የእነሱ
ሶስቱ መሰረታዊ የሆኑ ዋልታዎች ያሉት
እነዚህን ጥሰው ዝም ብሎ በኃይል ሄደው ሰዎቹን ጎልጉሎ ለማውጣት አይችሉም። እና ከአንዱ አገር ወደ አንዱ አገር ሲነቃነቁ መብታቸውን ለመከልከል በጣም አስቸጋሪ ነው ለነሱ። እና አንዳንዶቹን ይከታተሏቸዋል፣ ግን በሙሉ ሊያውቋቸው አይችሉም። ደግሞ የሚያስፈልጋቸው ህጋዊ ወይም በምስጢር የተሰራ ሰነድ እንደዚህ አይነት ነገር ይዘው ነው የሚሄዱት። ለምሳሌ ህጋዊ የሆነ ፓስፖርት ይዘው ደግሞ በጥበብ የተደራጀ የተዘጋጀ ሰነድ ምናምን ይዘው ነው የሚነቃነቁት። ያን ሁሉ ይዘው በሚሄዱበት ጊዜ አንዳንዶቹን ይዟቸዋል፣ አንዳንዶቹን ግን ያሳልፏቸዋል። ትንሽ ሲጠረጥሩ መቼም ሰውን አናስቸግርም ብለው ከሀገር ከወጡ በኋላ ደግሞ የሽብርተኝነት ድርጅታቸውን በምስጢር ማዘጋጀት ነው የሚሰሩት። እንግዲህ በዚህ ምክንያት አየህ፣ እነሱን ተከታትሎ ለማግኘት ብዙ ሺህ ናቸው እንግዲህ እዛ ያሉት። ደግሞ እናንተ እንኳን እንደምታውቀው ድሮ ጊዜ እንግዲህ ፈረንሳዮች ብዙዎቹን የመካከለኛ ምስራቅ ሀገሮችን ሲገዙ ስለነበረ ብዙ ስደተኞች ከዛ ይመጡ አሉ፣ የሙስሊም ሰዎች ማለት ነው። እና እነሱን ራሳቸው ልክ እንደ ፈረንሳይ ሰዎች ስለማያቸው እና በዛ ሁኔታ ስለሚይዟቸው ጥርጣሬ ውስጥ ለማስገባት ያስቸግራቸዋል። እርምጃ የሚወስዱበት ባቀዱት አገር የሚቆዩ ከሆነ እነዚህ ሽብርተኞች ገንዘብ ምናምን ሁሉ ያገኛሉ፣ ከውጭ ይመጣላቸዋል። ይሄ ሀዋላ የሚሉት በሚል ያልፍላቸዋል። ቤት ይከራያሉ፣ መኪና ይከራያሉ። አሁን ኢትዮጵያ ውስጥ ያኔ ሞክረው የተነበረ እነዛ የተያዙት እዛ ቤት ውስጥ ገብተው እርምጃ ለመውሰድ ሲሉ ነው ያፈነዱባቸው። እነሱ እንኳ በራሳቸውን ያፈነዱ ይላሉ፣ ግን እኔ በማምነው በልዩ ሁኔታ የተደረገ
አይደለም ብለው ነው የሚያምኑት።
ይሄ ነው እና ይሄ አይነት ነገር ብዙ ጥበብ ያስፈልገዋል። ያንን ሁሉ አድርገው ነው እንትን የሚድሩት። እንግዲህ ብዙ ሺህ ሰው ሲሆኑ እነዚህን ሰዎች በምን ሁኔታ እንደሚከታተሉ ነው የሚያስቸግረው። በአሸባሪዎቹና በመሪያቸው መሀል ያለው የግንኙነት ዘዴም እንደዚሁ በጣም በጥብቅ የሚሄድ ነው። እነዚህ የሰለጠኑ ናቸው፣ የተማሩ ናቸው፣ ዝግጅት ያደረጉ ናቸው። ሄደው ሲሪያ በየቦታው ሰልጥነው ይመጣሉ፣ የመን ሰልጥነው ይመጣሉ። አላማቸውን ሲመርጡ በትልቅ ጥንቃቄ ነው የሚመርጡት። ብዙውን ጊዜ በዚህ በቃ ተግባር ላይ በሚደራጁበት ጊዜ እንደ ፈረንሳይ ያለ መንግስት በቀላሉ ሊያገኛቸውና ሊይዛቸው አይደለም። በድብቅ የጦር መሳሪያ የፈንጂ ንጥረ ነገሮችን እንኳ ለምሳሌ ለማግኘት እነሱ ራሳቸው ጎበዝ ስለሆኑ ግንኙነት ስላላቸው ከሌሎች ወዳጆቻቸው ወይም እነሱ ልክ እንደነሱ እንኳ አክራሪና ሽብርተኛም ባይሆኑ በሙስሊምነታቸው ከእነሱ ጋር ከሚሰሩ በእነሱን እየተጠቀሙ እነዛ ነገሮች ያገኛሉ። መሳሪያ ገዝተው አሁን ለምሳሌ ክላሽንኮቭ ነበር የተጠቀሙት። እነዚህ ክላሽንኮቭ መሳሪያ አሜሪካማ እንዲያውም ቀላል ነው። ያው እንደምታውቀው ራይፈል አሶሲሽን ውስጥ ካለ ድረስ መሳሪያውን በሽበሽ ነው፣ ምንም ጣጣ የለውም። እዛም ደግሞ ምንም ቢሆን እንደዚህም እንኳ እንደ አሜሪካ እንደ በጣም ሰፊ የሆነ ገበያ ባይኖረው በኮንስቲቱሽኑ ተጠቅመው እንደ ልብ የሚሆን ባይሆንም ኖሮ መሳሪያ ማግኘት አያቀታቸውም። እና ያን መሳሪያ ይዘው ነው እንግዲህ ቦምቡንም ክላሽንኮቡን እነዚህም መሳሪያ ይዘው ነው በሙሉ እንትን ያደረጉት። እና ይህን ሁሉ እርምጃ ሲወስደው ደግሞ ኢላማ ለመምታት እንግዲህ መንቀሳቀስ በጣም በጥንቃቄ የሚያደርጉ ስለሆነ እነዚህን ሰዎች ለመያዝ ያስቸግራቸዋል። አየህ ስንት ሺህ ሰው ሲሆኑ የእነሱ የሽብር ጠባቂዎች የደህንነት ጠባቂዎቹ ከእነሱ እጅ በቃ እንትን ለማድረግ አይችሉም። እንዳልኩ የዴሞክራሲ ሀገር ስለሆነ ፈረንሳይ እንደዚህ በቀላሉ አፍነው ይዘው አሰቃይተው ሊያወጣጧቸው አይሞክሩም። በዚህ ምክንያት ነው ምናልባት ከእንግዲህ ወደ የተለየ አቋቋም ይኖራቸው አያዜ ይሆናቸው። አሁን በሲሪያም ሁሉ ጦርነቱን እያፋፋሙ ሄደዋል። ምናልባት ወታደርም ሊልኩ ይችላሉ። በሀገር ውስጥም ደግሞ እስካሁን ድረስ እንግዲህ ዝም ብለን ያሳለፍነው እንትተን ጸጥታችን መጠበቅ አለብን ብሎ እርምጃ ሊወስዱ ይችላሉ እና ይሄ ነው ይህንን እንደዚህ በቀላሉ በአንድ አመት በማይሞላበት ጊዜ ውስጥ እንደገና መጥተው ይህንን አይነት ሽብር የፈጠሩት ማለት ነው።
አሁን ፕሮፌሰር ጳውሎስ እንግዲህ ይችን ጉዳይ ካነሱ አይቀር እዚሁ ጨርሰናት እንለፍና በብዙ የነጻና ክፍት ማህበረሰብ በሚባሉ ሀገሮች ውስጥ ዲሞክራሲ በተስፋፋባቸውና እንደውም የዲሞክራሲ ተምሳሌት በሆኑ ሀገሮች ውስጥ ነው እንዲህ አይነት ስጋቶች አሁን በጣም ተስፋፍተው ያሉትና እንደውም አሁን እርስዎ ያነሱት ስጋት በግልጽ እየተንጸባረቀ ነው። ራሳቸው የፈረንሳይ
ፈረንሳይ ፕሬዚደንት ፍራንሷ ኦላንድ ህገ መንግስቱ መቀየር አለበት የሚል መልእክት እያስተላለፉ ነው። አሁን ሽብር ፈጠራን ለመቋቋም ሲባል ፈረንሳይ ያስቸኳይ ጊዜ ሁኔታ አውጃለች፣ በመላ ሀገሩ ድንበሮቿን ዘግታለች። እንዲህ አይነት የነጻነት ሀገር ውስጥ እንዲህ አይነት ቆንጠጥ የሚያደርግ እርምጃ እየተወሰደ መምጣቱ ሽብር ፈጠራ የህይወታችንን እየለወጠው ነው ማለት ነው በዓለም አቀፍ ደረጃ። እና እርስዎ ይሄንን ተከታትለዋል? ይሄንን ታዝበዋል?
አዎ፣ ግልጽ ነው፣ የታወቀ ነው መቼም።
እና ወደዛ እንሄዳለንስ የሚል ሐሳብና ስጋት ይኖርዎታል?
እንደ እየሄደ ነው እንጂ።
ከፕሮፌሰር ጳውሎስ ጋር ያደረኩት ውይይት ሰፊና ዙሪያ ገብ ነው። በሌላ ክፍል ቀሪውን ይዤ መለሳለሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ግን ሙሉውን ውይይት ማግኘት ትችላላችሁ። በነገራችን ላይ ፓሪስ ወይም ሌሎች ከተሞችና አካባቢዎች ያላችሁ ኢትዮጵያውያንና ትውልደ ኢትዮጵያ እየደወላችሁ ያላችሁበትን ሁኔታ ግለጹልን፣ አስተያየቶቻችሁን ስጡን። በስልክ 2022059942 የውስጥ መስመር 14፣ በኢሜይላችን ሆርን አት ቪኦኤ ኒውስ ዶት ኮም፣ በፌስቡካችን ቪኦኤ አምሃሪክ መሳተፍ ትችላላችሁ። ለዛሬ ፕሮፌሰር ጳውሎስ ሚልኪያስንና የፓሪሱን ነዋሪ እንግዳዬን አቶ ሳሙኤልን ከልብ አመሰግናለሁ። ጤና ይስጥልኝ።
እኛም ሰለሞን አባትን ለዘገባው እናመሰግናለን። አድማጮች፣ እዚህ ገደማ የፕሮግራም ማሳሰቢያ አለን።
ይሄ እኮ በህገ መንግስት የተቀመጠ ነው። መጀመሪያውኑም ጥያቄው ሲጀመር ቅማንት የሚባል የለም ተብሎ ከህዝብ ቆጠራ 1997 ዓ ም ተከለሉ። እስከዛ ጊዜ ድረስ ከዛሬ በምናውቀው ቅማንት ራሱን ችሎ ሲቆጠር የኖረ ህዝብ ነው። ግን በ1997 ዓመት በምን ሁኔታ እንደሆነ ሳይታወቅ ከህዝብ ቆጠራ ተገለሉ። ለምንድን ነው እኛ አለን እንጂ ቅማንት አለን ብለው ነው እንግዲህ ህዝቡ የተነሳው። ልክ አገው እንዳደረገው፣ ኦሮሞ እንዳደረገው፣ ጉራጌው እንዳደረገው፣ ህዝብ እንዳደረገው አይነት ጥያቄ ሆኑን ጠየቁት። በኢትዮጵያዊነቱ በጣም የሚኮራና እድሜ ልኩን ሲዋጋ የኖረ ነው ቅማንት። ህገ መንግስቱ በሚፈቅደው ለሌላው የተሰጠው እድል ለእኛ የሚሰጥ ነው። ጦር አዝምተው በየቤታቸው እርጉዞቹን ቤታቸው በጩቤ በመጥረቢያ ህጻናቶቹን እኔ ዘመዶቼ ሁሉ ነው ያለቁ አንድ ሰፈር ላይ በጣም የሚያሳዝን ሁኔታ። የአጎቶች ልጆች በሙሉ አካባቢ ዘመድ ነው።
አበባ ተፈሪ የተባሉ እዚህ ዩናይትድ ስቴትስ የሲያትል ዋሽንግተን ነዋሪ ሲሆኑ ከጎንደር የቅማንት ተወላጅ ነኝ ብለዋል። በህገ መንግስቱ አንቀጽ 39 መሰረት ለሌሎቹ እንደተደረገ ሁሉ የቅማንት ህዝብም የማንነት ጥያቄ ቢያነሳ መልሱ ግድያ፣ አፈና፣ የልጆች ትምህርት ቤት መዝጋት፣ ሴቶችን አስገድዶ መድፈር ሆነ ይላሉ ወይዘሮ አበባና ሌሎች በርካታ የቅማንት ተወላጆች ነን የሚሉ ከዚህ ከዩናይትድ ስቴትስም ከኢትዮጵያም። ክሳቸው ምን ያህል ትክክል ነው? መንግስት ከሚሰጠው መልስ ጋር ዝግጅቱን ነገ ለማቅረብ እንሞክራለን።
አድማጮች፣ ይህ ፕሮግራም የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ሐኪሞን ይጠይቁ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተቀናበረ ተከታታይ ፕሮግራም የመጀመሪያ ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን የአይን ቀዶ ሕክምናና የአይን ነርቭ ሕክምና ባለሙያ ዶክተር ወርቃየሁ ከበደ ናቸው። በአሁኑ ወቅት በሉዛን ስዊዘርላንድ በአይን ሕክምና ጥናትና ምርምር ሥራ ላይ የሚገኙት ዶክተር ወርቃየሁ ለበርካታ ዓመታት በጎንደር የሕክምና ትምህርት ቤት በመምህርነት አገልግለዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ።
ዶክተር ወርቃየሁ ከበደ፣ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ። እኔም አለ
ቀደም ባሉት ሁለት ፕሮግራሞች ኮርኒያል አልሰር በመባል የሚታወቀውን የአይን መስታወት መጫርን በተመለከተ በሁለት ተከታታይ ክፍሎች አቅርበናል። ከበርካታ አድማጮች የደረሰን ጥያቄ የስኳር በሽታና የአይን ብርሃንን እስከ ማጣት የሚያደርስ ችግሮችን የሚመለከቱ ናቸው። በቅድሚያ ጠቅለል ባለመልኩ ሊታይ የሚችል ጥያቄ ባስቀድም የአይን ብርሃንን ማጣትና ስኳር በምን ይገናኛሉ? እንዴት አድርገው ነው የስኳር ህመም የአይን ብርሃንን እስከ ማጣት የሚያደርስ ወይም ሌሎች የጉዳት አይነቶችን በአይን ላይ ሊያደርስ የሚችለው?
አመሰግናለሁ አሉላ። ትክክል ነው። ስኳር በሽታ በጣም ከሚያጠቅታቸው የሰውነታችን ክፍሎች አንዱ አይናችን ነው። እይታችንም እንዲቀንስ ያደርጋል። ይህ ለምን ይሆናል? አይናችን ላይ ለምን ጉዳት ደርሷል የሚለውን ነገር ለመመለስ በመጀመሪያ እንደ ዝም ብለን ጠቅለል ባለ ሁኔታ የስኳር በሽታ ባህሪ ብናይ ይህን አይን ላይ የሚያመጣውን ጉዳት ከአይንም ሌላ አካሎቻችን የሚጎዳበት ነገር ለመረዳት ያስችላል ብዬ ገምታለሁ። እና በመሰረቱ ስኳር በሽታ ከባህሪው ብዙዎቻችን እንደምናውቀው ሰውነታችን ውስጥ ያለ የኃይል ምንጭ የሆነው ግሉኮስ የምንለው ነገር መብዛት ነው። ይህ ነገር ለምን ይሆናል? ግሉኮስን በደማችን ይበዛል ለስኳር በሽተኛ ላይ ብለን ያልን እንደሆነ ምንድን ነው? ሰውነታችን ለሚሰራው ስራ የኃይል አቅርቦት ያስፈልገዋል። ይህን የኃይል አቅርቦት ደግሞ የሚያገኘው ከምንመገበው ምግብ ነው። የምንመገባቸው ምግቦች ውስጥ ኃይል ሰጪ የምንላቸው አሉ። እነዚህ በሰውነታችን ተፈጭተው ተደራጅተው ወደ መጨረሻ ለኃይል አጠቃቀም እንዲውል የሚደርስበት ደረጃ ላይ ግሉኮስን ነው የሚሆነው። እንግዲህ ይሄ ግሉኮስ ወደ ደማችን ይገባል። ከደማችን ተነስቶ ነው እንግዲህ ወደ እያንዳንዱ የአካላችን ክፍል መዳረስ አለበት። ይህ እንዲሆን በመሰረታዊ ደረጃ ምን መሆን አለበት? ምን ያስፈልጋል? ከሰውነታችን ክፍል አንዱ የሆነው ጣፊያችን ወይም ፓንክሪያስ የሚያመነጨው ሆርሞን አለ፣ ኢንሱሊን የምንለው። ይህ ኢንሱሊን ምንድን ነው ስራው? ይህን ደም ውስጥ ያለውን ግሉኮስ የኃይል ምንጭ የሆነውን ከደም ወጥቶ ወደ እያንዳንዱ ሰውነት አካላችን እንዲገባ እንደ ቁልፍ ሆኖ የሚያገለግል ሆርሞን ነው ኢንሱሊን። ስኳር በሽተኛ ላይ ምንድን ነው የሚሆነው? አንድ ይሄ ኢንሱሊን በበቂ መጠን አይመነጭም፣ ወይም እንደው በተወሰነ መጠን እንኳን ቢመነጭ ዋናው ስራውን ግሉኮሱን ከደም ስራችን አውጥቶ ወደ ሰውነት እንዲገባ የሚያደርገውን ስራም በአግባቡ ላይ ስራ ይችላል። በዚህ ምክንያት ኢንሱሊን ይህን ስራውን መስራት ባለመቻሉ ግሉኮስ በደማችን እየተከማቸ እየጨመረ ይሄዳል። እንዳልኩት ይሄ ግሉኮስ ያለው ደም ውስጥ ነው። ደም ደግሞ በደም ስራችን ወደ ሁሉ የሰውነታችን አካል ይደርሳል። አሁን ስኳር በሽተኛ ላይ እንግዲህ ይህ ከፍተኛ ግሉኮስ ያለው ደም ነው በየሰውነታችን ላይ ይደረሳል እና በአግባቡ ወደ ውስጥ ገብቶ ወደ ኃይል መለወጥ ባለመቻሉ እየቆየ በሄደ ቁጥር ግሉኮሱ በርክቶ ደም ውስጥ በቆየ እና ጊዜ ባለፈ ቁጥር የደም ስሩን ግድግዳዎች እየጎዳ ይሄዳል። ደም ውስጥ ያሉትና ሴሎች አሉ፣ በርከት ያሉ ሴሎች፣ ቀይ ደም ሴሎቻችን፣ ነጭ ደም ሴሎቻችን፣ በደም መርጋት ላይ ሊቆጣጠሩ የሚችሉ ፕላትሌት የምንላቸው አሉ። እነዚህ በዚህ ስኳር በሞላበት ደም ውስጥ በሚዘዋወሩበት ጊዜ እርስ በርስ የመያያዝ መጣበቅ ነገር ይመጣና ወይ ደም ስሩ ይደፈናል፣ ወይ ደግሞ ስኳሩ ራሱ የደም ስሩን ግድግዳ ይጎዳና ደም እያለፈ እንዲፈስ ወይም ደም ውስጥ ያሉ ሌሎ ፈሳሽ ነገሮች እያለፉ ወደ ተለያዩ የአካል ክፍላችን እየገቡ ችግርን ይፈጥራሉ። እንግዲህ በመሆኑ ይህ ጉዳት የሚደርሰው ሁሉም አካል ላይ ነው። የቀን ተቀን ስራቸው ከፍተኛ የሆነ በርከት ያለ ደም የሚያገኙ በርከት ያለ ደም ስር ይኖራቸዋል እና በዛ ምክንያት አንዳንድ የሰውነት አካሎቻችን ከሌላው በበለጠ ስኳር ተጠቂዎች ይሆናሉ።
መልካም ዶክተር ወርቃየው፣ ከሰውነት የስኳር የሚያብላላው ቅመም መጠንና በደም ውስጥ ከሚኖረው ዝውውር፣ በዛ ዝውውር አማካኝነት ሌሎች ዋና ዋና የሰውነት አካሎች እንደሚጎዱት ሁሉ አይንም ሊጋለጥ የሚችልበት አስረድተውናል። እስኪ የተናጥል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የአይን ህመም አይነት አለ ወይ? በጥንቃቄውም ሆነ በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ ሊጠበብባቸው የሚገቡ የተለዩ የሚባሉ የአይን ህመሞችስ አሉ ወይ?
በትክክል አሉ። እንግዲህ እንዳልኩት አይናችን የእይታ ስራው በጣም ኃይልን ጠያቂ ነው። በርከት ያለ ደምን እንዲያገኝ ያደርገዋል። በዚህም ምክንያት ነው በርከት ያለ ደም ስላለን አይናችን ላይ ከሌሎቹም ቀደም ብሎ ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት አይንን ሲያጠቃ ምንድን የሚሆነው ቅድም ባልኳቸው ምክንያት ነው። ወደ አይን የሚመጡት ደም ስሮች በጣም በተለይ የደቀቁት ካፒለር የምንላቸው ወይ እነሱ ይደፈናሉ፣ ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወከ ይመጣል። ይህም ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው። እነዚህም ምንድን ናቸው? በመጀመሪያ የአይናችን ሌንስ አለ፣ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ ሬትናው ላይ ፎከስ እንዲሆን የሚያደርገው ሌንሳችን ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ የበዛው ልክ ፎከስ የማደርጉ ኃይሉ መጨመር መቀነስ አይነት ነገር ያሳይና አንዳንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ የሚል እይታ ብዥ ማለት ምልክት አለ። ይኸውም እንግዲህ የበረከተው ግሉኮስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው። ይሄ ብዙም አሳሳቢ አይደለም፣ ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ በእድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው ያ ሞራ ፈጠን ብሎ ከሌላው ቶሎ እይታን እንዲያግድ ሊያደርግ ይችላል። ይሄኛው ብዙም አሳሳቢ አይደለም በሌንሱ ላይ የሚያመጣው ችግር፣ ብዙም ይህን ያህል ለሌላው ወደኋላ ወደ መምጣት ላይ በርከት ባለ ግን አናየውም። በሁለተኛ ደረጃ የሚያጠቃው አይን ምንድን ነው? ቅድም እንዳልኩት የደም ስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች እንደዚሁ ጉዳቱ ይደርስባቸዋል እና አይናችንን የሚያንቀሳቀሱ ጡንቾች እነሱን እንዲቀሳቀሱ የሚያደርጉ ነርቮች አሉ። እሱም አንዳንድ እንደዚሁ ደም ስሮቻቸው በሚጎዱ ጊዜ የአይንን ጡንቻ ማንቀሳቀስ አቅማቸው እየቀነሰ መጣና ድንገተኛ የሆነ አይን መንሸዋረ አንድ ነገር ሁለት ሆኖ መታየት የአይን ቆባችን የላይኛው መውደቅ መንቀሳቀስ አለመቻል ሊኖር ይችላል። ይሄም ቢሆን እንደው የተለመደ አይደለም። እጅግ በጣም የተለመደውና ስኳር በሽተኛ ላይ እይታን በመቀነስ ብዙ ጊዜ ችግር የሚያመጣው የአይናችን ውስጠኛው ክፍል የሆነው ሬትናው ሲጎዳ ነው እና አብዛኛው የስኳር በሽተኛ ላይ የምናየው ይሄንን ነው፣ የውስጥ የሬትናው መጎዳት ነው። ደም ስሮች መዘጋት ወይም ደም ስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈስበት ጊዜ ሶስት ደረጃ በደረጃ የሚመጡ አይነቶች ጉዳት አሉ ሬትናው ላይ።
ሶስቱ የጉዳት አይነቶች ምን ይሆኑ? አስቀድሞ የሚታዩ ምልክቶችስ ይኖሩ ይሆን? የሕክምናውን አማራጮች ጨምሮ ሐኪሞን ይጠይቁ በተከታታይ ቅንብሮቹ የሚመለከታቸው ጭብጦች ናቸው። ለአሁኑ ያሉላን እንግዳ የአይን ቀዶ ሕክምናና የአይን ነርቭ ሕክምና ባለሙያውን ዶክተር ወርቃየሁ ከበደን እናመሰግናለን። በቀጣይ ዝግጅቶች ይመለሳሉ። አሁን የማጠቃለያ ዜናዎችን ከአዳነች ፍሳዬ እንስማ።
አንድ የኢትዮጵያ የቢራ ኩባንያ በሀገሪቱ እየሰፋ በመሄድ ላይ ያለውን የቢራ ገበያ መሰረት በማድረግ የምርቱን ይዘት ለማስፋት ሲል ከሁለት የብሪታንያ ኩባንያዎች ጋር በመተባበር አዲስ የቢራ ፋብሪካ ከፍቷል። ዳሽን ቢራ፣ ቫሳሪ ግሎባል እና ዶይት ግሩፕ ከተባሉት የብሪታንያ ኩባንያዎች እንዲሁም ጥረት ግሩፕ ከተባለው የኢትዮጵያ ኩባንያ ጋር በመተባበር የቢራ ፋብሪካውን የከፈተው ደብረ ብርሃን ከተማ ላይ እንደሆነ ታውቋል። ዳሽን ኢትዮጵያ ውስጥ ግዙፍ ከሚባሉት የቢራ ፋብሪካዎች አንዱ መሆኑ ይታወቃል። የሩዋንዳ የሕግ መወሰኛ ምክር ቤት ፕሬዚደንት ፖል ካጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ.ም በስልጣን እንዲቆዩ የሚያስችል የሕግ መንግስት ማሻሻያ ሀሳብን አጽድቋል። ምክር ቤቱ ዛሬ የተሰጠውን ድምፅ ያጸደቀው በሙሉ ድምፅ ነው። የውሳኔው ሀሳብ ብሔራዊ ውሳኔ እንዲሰጥበት ለህዝብ ውሳኔ የሚቀርብ ሲሆን በቀላሉ ድጋፍ ያገኛል ተብሎ ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አሜሪካ፣ ፈረንሳይና ሌሎች አጋር ሀገሮች እስላማዊ መንግስት ነኝ በሚለው ቡድን ላይ በሚወስዱት ቀጣይ እርምጃ ከበፊቱ የከፋ ጫና እንደሚያሳድርበት ገልጸዋል። አሸባሪው ቡድን ፓሪስ ላይ ለተፈጸሙት ጥቃቶች ኃላፊነት እንደወሰደ የሚታወቅ ነው። የሩሲያ አይሮፕላን ባለፈው ወር በግብፁ የሲናይ ክልል ላይ ተበታትኖ የወደቀው በአሸባሪዎች ተግባር እንደሆነ የሩሲያ የጸጥታ አገልግሎት ኃላፊ ዛሬ አስታውቀዋል። በአይሮፕላኑ ስብርባሪዎችና ሻንጣዎች ላይ ፈንጂዎች እንደተገኙ አክለው ገልጸዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደ ተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዳነች ፍስሐዬ ነን። ሰላም፣ ደህና እደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። ¶¶